የኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ ሰሞነኛ ውይይት ዛሬም ይቀጥላል። መሰንበቻውን የኢትዮጵያ አየር መንገድ በመጀመሪያ በረራው መግባቱን ተከትሎ አስመራ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫ ጀምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምርከታ ለመፈንጠት የታለመ ተከታታይ ውይይት ነው አሁን የሚቀጥለው። አሉላ ተወያዮቹን አስተዋውቀህን ትመራለህ?
አመሰግናለሁ ቆንጂት። ተወያዮቹ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ቀደም ብለን በመግቢያችን እንደጠቆምነው ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዚህ በዩናይትድ ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በመምህርነት በተለያዩ ኃላፊነቶች አገልግለዋል። ፕሮፌሰር ሹመት ሲሻኝ በተመሳሳይ በዩናይትድ ስቴትሱ የክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት አገልግለዋል። በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት ባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ይገኛሉ። ፕሮፌሰር ተከስተ ነጋሽ ኤርትራዊው የታሪክ ፕሮፌሰር፣ እሳቸውም በኤርትራ ጉዳይ በርካታ ጥናቶችን ያቀረቡ የምርምር ስራዎችን የሰሩና መጽሐፍትም የደረሱ ናቸው። ይልቁንም ደግሞ በጣሊያን ወረራ ጉዳይ ላይ በቀዳሚነት የሚጠቀሱ ናቸው። ከትላንትናው ምሽት ዝግጅታችን ነው የምንለጥቀው። አሁን ወደ ፕሮፌሰር ተከስተው ደርሶ ነው የምመጣው። ይበልጡን የጦርነት አዝማሚያ ይታይበት የነበረ ሰላም አልባ የፍጥጫ ዘመን የሀያ አመታት ጉዞ ከፊል በእፎይታና እንደ ተመለከትነው በደማቅ አቀባበልና በትኩስ ስሜት የተደመደመ ይመስላል። ነገር ግን ቀጣዩ ምዕራፍ በተጨባጭ ምንድን ነው የሚለው ላይ በእርግጥ የሚታወቅ አይመስልምና ሙያዊ እይታችሁን ብትፈለጥቁ። ሁለቱ ሀገሮች በስምምነት ደረጃ እንደ መንግስታት የሚያደርጓቸው ስምምነቶች እንዳሉ ሆነው የፖለቲካ፣ የማህበራዊ ህይወት፣ ሌሎችም የሁለቱን ሀገሮች እጣ ፈንታ የሚመለከቱ ጉዳዮች ወዴት ሊያመሩ ይችላሉ? ከወዲሁ መተንበይ ይህ ቢሆን ይሄ ሊከተል ይችላል ማለት ይቻል ይሆን? ፕሮፌሰር ተከስተ፣
የኔ አቋም ከመጀመሪያ በኤርትራና በኢትዮጵያ ምንም ልዩነት መኖር የለበትም፣ ኤርትራና ኢትዮጵያ አንድ ህዝብ ነው የሚል አቋም ነው የነበረኝ ባለፈው 35 አመታት። አሁን በመመልከት ላይ ያለሁት ያው ነው። ይሄ ድሮም ያመንበት ነገር አሁን ፕሬዚደንት ኢሳያስ አምኖ ግብር ላይ እየተረጎመው ነው። ግን እዚህ ላይ አንድ ነገር አለ። ኢሳያስ እስካሁን ድረስ የኤርትራ ፕሬዚደንት ነው። ከስልጣኑ ለማንም ሰው ለማካፈል አይፈልግም። ኤርትራ የእርሱ በኪሱ ያለች ንብረት ነች እና አሁን ኤርትራውያንና ኢትዮጵያውያን አንድ ህዝብ ነው ብሎ ሲነሳ እንደኔ አስተያየት እሱ የሚመኘው በኢትዮጵያ ድሮ በ1990 ይጫወተው እንደነበረ እንዲጫወት ነው እንግዲህ የማለት ምንድን ነው? ልክ የእሱ ረዳቶች የእሱ ድርጅት በኢትዮጵያ ውስጥ ልክ ከጦርነቱ በፊት የነበረውን መብት እና የነበረውን ይሄ የበላይ ሁኔታ እንዲጠበቅለት ሊሞክር ነው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። እሱ ደግሞ ኢትዮጵያ በጣም ተለውጧል። ባለፉት 20 አመታት በኢትዮጵያ ውስጥ የተካሄደው ለውጥ ስር ነቀል ነው ለማለት ይቻላል። በሱ አንጻር ኤርትራ ወደ ኋላ ነው የተመለሰችው እንጂ ወደፊት አልገፋችም። እና ይሄ ኢሳያስ በሚቀጥሉት ወራቶች በሚቀጥሉት ጊዜ ኢትዮጵያ ውስጥ ይመኘው የነበረውን ነገር ሊያገኝ አይችልም። ይህ የተለየ ጥያቄ ነው። እንደኔ አስተያየት የኢትዮጵያና የኤርትራ ጉዳይ፣ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት፣ እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። የኢትዮጵያ ፖሊሲ በኤርትራ እና በኤርትራውያን ምንድን ነው? ኤርትራውያን እንደ ድሮ ወደ ኢትዮጵያ መጥተው ያለምንም ፓስፖርት በአይደንቲቲ ካርድ በማንነት ወረቀት ብቻ ይዘው ለመንቀሳቀስ ይችላሉ ወይስ አይችሉም? የኢትዮጵያ መንግስት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው የሚያያቸው? ይህ ነገር እነዚህ ጥያቄዎች የሚወሰኑት በኢትዮጵያ ነው፣ በኢትዮጵያ ውስጥ ነው የሚወሰኑት እና እንዴት እንደሚወሰኑ ወሳኝ ነው ለሚቀጥለው በኤርትራና በኢትዮጵያ መካከል ለሚኖረው ግንኙነት። እንደኔ አስተያየት የኢትዮጵያ መንግስት የኢትዮጵያን ሕዝብ ምኞት ገብቶት ምኞታቸው የሚያራምድ ከሆነ ካሁኑ ጀምሮ ለህዝብ ያለው ግንዛቤ ልክ እንደ ኢትዮጵያ ዜጋ አድርጎ ማየት የሚያስችለው ግንዛቤ መሆን አለበት። ይህ ከተደረገ በኢትዮጵያ በኩል ሊከሰት የሚችል የኢሳያስ የእኔ አቅልለው የሚል ፖለቲካ ወደፊት ሊራመድ አይችልም።
መልካም። ሌላ ጥያቄ እንዳነሳ ያደረጉኝ ነው ፕሮፌሰር ተከስተ። ፕሮፌሰር ገብሩ ወደ ሶልምጣ። የሁለቱን ሀገሮች መጪጣ ከድንበሮቹ ባሻገር ሊፈጠር የሚችለውን የህዝቡን ህይወትና ኑሮ በሚመለከቱ ጉዳዮች ላይ ሊከሰት ይችላል። የቱ ሁኔታ ደንቃራ ሊሆን ይችላል? የትኞቹ ሁኔታዎች ይበልጥ ሊያቀላጥፉት ይችላሉ ሲላሉ?
መልካም። እንግዲህ ግንኙነቱ ገና ጀመሩ ነው። የኢትዮጵያ አየር መንገድ ስራውን ጀምረዋል። በቅርቡ ደግሞ በምድር የአውቶቡስ እንቅስቃሴ እንደሚደረግ ሰምተናል። ይህንንም ወደ አሰብ የሚወስደውን መንገድ በቅርቡ እንደሚከፈት ሰምተናል። እነዚህ በጎ ስራዎች ናቸው፣ መንደርደሪያዎች ናቸው፣ አስፈላጊም ናቸው። አሁን ተከስተካለው አንድ ሁለት ነጥብ ላንሳና የምንለይበትን ላመልክት። አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች። አልስማማበትም። ሁለቱ የተለያዩ የፖለቲካ ስርዓቶች አሏቸው። የኢትዮጵያ የፌዴራላዊ መንግስት አለ። የፌዴራል ስርዓት ደግሞ ያለ ዴሞክራሲ የማይታሰብ ነው። ነገር ግን አተገባበሩ ተበላሽተዋል። የእሱም መበላሸት ዶክተር አብይን የመሰለ መሪ ቁንጮ ላይ አስቀምጠዋል። ኤርትራ ያለው ተከስተም ጥሩ አድርጎ ገልጾታል። በፊት በአንድ አምባገነን የሚመራ በህግ የማይመራ በህግ የማይከታ መንግስት ነው። ግን እነዚህ ሁለት ሉዓላውያን ሀገራት ናቸው። አሁን የሚደረገው ድርድር የእርቅ መንገድ የተጀመረው በሁለት ብሔረ መንግስታት ልንላቸው እንችል ይሆናል ነው። ስለዚህ ሰጥቶ መቀበልን ግንዛቤ ውስጥ የሚያስገባ ነው። በሁለት ሉዓላዊ መንግስታት ማለት ነው። ወደንም ጠላን ኢሳያስ አምባገነን ይሁን አይሁን እሱ የኤርትራ ህዝብ ጉዳይ ነው። ኢሳያስን ማግለል፣ ኢሳያስን ማስወገድ ወይስ ኢሳያስን አቅፎ መቀጠል የኤርትራውያን ጉዳይ ነው። ኢትዮጵያ ካለው አመራር ጋር ካለው መንግስት ጋር መደራደር ብቻ ነው የምትችለው። እኩል የሁለት እኩል መንግስታት ጉዞ ነው የተጀመረው እና ይሄንን ላስረዳበት እወዳለሁ። በአንድ በኩል ተከስተ ያነሳት አንድ ጥሩ ነጥብ ደግሞ ይሄ የተጀመረው ጉዞ ኢሳያስን ተመልሶ ሊመታው እንደሚችል ለማስገንዘብ እወዳለሁ። በአንድ በኩል 20 ዓመት የፎከረበት ባድመ ወይም ሞት እንደማለት ሲሆን እርሱ ደጋፊዎች አንበሳ ነው፣ ለማንም ያልተንበረከከ አሜሪካን ጨምሮ ሀገር ወዳድ ወደር የሌለው መሪ የሚሉትን አጎባዮች ያጠናክርለታል። በአብዛኛው የኤርትራ ሕዝብ ግን ፍትህ ነው የሚፈልገው፣ ነጻነትን ነው የሚፈልገው፣ እድገትን ነው የሚፈልገው፣ የኑሮ ለውጥን ነው የሚፈልገው፣ ከጎረቤቶቹ ጋር በሰላም ለመኖር ነው የሚፈልገው። እዚህ ያሉት የኤርትራ ኢትዮጵያ ውስጥ ያሉት ወጣት ስደተኞች ህዝብ ለህዝብ የሚል እንቅስቃሴ ጀምረዋል። ጥሩ መሰረት ጥለዋል። እነሱ ከዚህ አመንጭቀው እንደ ተቃዋሚዎች ሆነምም የሚወጡበት መንገድ ሊመጣ ይችላል። ተስፋዬም ይሄ ነው። የኢትዮጵያ ወጣቶች አብሯቸው እንዲጓዙ እነሱ ያነሱትን መርህ ጥያቄ አቅፈው ከእነሱ ጋር ተባብረው እጅ ለእጅ ተያይዘው አሁን የተጀመረውን እንቅስቃሴ ቢያዳብሩት የሁለቱን ህዝቦች መቀራረብ፣ መወዳጀት፣ አብሮ መኖር በቀላሉ ሊያመጣ ይችላል የሚል ግምት አለኝ። አንድ ቀደም ብላ የተነሳችው ደግሞ ተከስቶ ነው ያነሳት ልመለስባት እፈልጋለሁ። ይሄም ህወሓት ትግራይ ነው፣ ትግራይ ህዝብ ደግሞ ህወሓት የሚለው መሰረት የሌለው በጽንሰ ሀሳብም በሆነ በታሪክ ምንም አይነት ድጋፍ የሌለው ዘይቤ ነው። ይህ ትግራይ ህዝብ ከ2000 ዓመት በላይ ታሪክ ያለው ስልጣኔ ፈጣሪ፣ ቋንቋ ፈጣሪ፣ ብዙ ፈላስፋዎች የፈጠረ ህዝብ ነው። ህወሓት ግማሽ ምዕተ ዓመት እንኳ ህይወት የሌለው ድርጅት ነው። በታሪክ አጋጣሚ በመድረክ ትግራይ የተፈጠረ ድርጅት ነው። ህወሓት ትግራይ ሆኖ አያውቅም፣ ትግራይም ሊሆን አይችልም። እንዴ በሌሎች ድርጅቶች እኮ ገብተን ለዴሞክራሲ ለፍትህ የታገልን የትግራይ ልጆች አለን። እኔ በበኩሌ የሀፓ አባል ነበር፣ ብዙዎችም ነበሩ። በኢድህ ገብተው የታገሉ ብዙ የትግራይ ልጆች ነበሩ እና የህወሓት አባል ባለመሆናቸው ትግራይነታቸውን ያስነጠቃቸዋል እንዴ? አሁን እኮ የትግራይ ህዝብ የሚገፋ ያለው ከህወሓት ጋር ተጠግተው የትግራይን ህዝብ ከህወሓት ጋር እያያያዙ ሲያቀርቡ በመቆየታቸው ነው። ህወሓትም ራሱ ትግራይና ህወሓትን አጣብቆ ሁለቱ የአንድ ሳንቲም ገጽታዎች ናቸው እያለ በመስበኩ አሁን ህወሓት ከስልጣን ገለል በሚደረግበት ጊዜ የትግራይ ህዝብን በያለበት እየተገፋ ነው። ባልበላበት ባልጠጣበት ምንም በደል ባላደረሰበት ሁኔታ እሱ እየተገፋ ነው። ተጠያቂው ህወሓት የሚባለው ድርጅት ነው። ይህንን ማስረገጥ ይኖርብናል። አመሰግናለሁ።
አመሰግናለሁ ፕሮፌሰር ገብሩ። ሌላ ጥያቄ ለፕሮፌሰር ሹመት ከማንሳቴ በፊት በልዩነት ያነሱት ሀሳብ አለ። ፕሮፌሰር ገብሩና ፕሮፌሰር ተከስተ ለእርስዎ ድልስ።
ከገብሩ ጋር አልስማማም። ምክንያቱ ፕሬዚደንት ኢሳያስ ያለው በትግርኛ በደንብ የተናገረው የኤርትራ ህዝብና የኢትዮጵያ ህዝብ ሁለት ህዝብ ነው ብሎ የሚያስብ ሰው ሀቁን የሳተ ነው ያለው። እና ልክ ኢሳያስ ያለው እኔም ከዚህ በፊት ለብዙ አመታት ያመንኩበት ነገር ነው። በኢትዮጵያ ህዝብና በኤርትራ ህዝብ ልዩነት የለም፣ አንድ ህዝብ። እና ይህ ከሆነ ኢሳያስ ያለው የኢትዮጵያ መንግስት በዚሁ ግንዛቤ መንቀሳቀስ ይችላል፣ መንቀሳቀስም አለበት። በዚሁ ግንዛቤ ሲንቀሳቀስ የኤርትራ ህዝብ አሁን በኢትዮጵያ ኤርላይንስ በከፈተው መንገድ እየበረረ መጥቶ አዲስ አበባ ሲቆም እንዴት ነው የሚታየው? የህዝብ ኢትዮጵያዊ ነው ወይስ የሌላ ሀገር ዜጋ ነው? እዚህ ላይ ያለው የኔ ጥያቄ እና በዚሁ ምክንያት ነው ቁልፉ የኢትዮጵያና የኤርትራ የመጪው ሁኔታ እንዴት እንደሚሆን የሚወስነው የኢትዮጵያ ፖለቲካ ነው፣ የኢትዮጵያ በኤርትራ ያለው አቋም ነው። እዚህ ላይ ለማለት የምፈልገው የአሁኑ አዝማሚያ በጣም ጥሩ ነው፣ ብዙ ተስፋ የሚሰጥ ነው። ቢሆንም ህዝብ ያላሳተፈ ሂደት ነው እና ዘላቂ እንዲሆን የኢትዮጵያ ህዝብ በዚሁ በኤርትራና በኢትዮጵያ ሰላም በመስፈን በሚገኝበት ጊዜ ህዝቡ በይፋ መሳተፍ አለበት። የኢትዮጵያ መንግስት ህዝቡን የሚያሳትፍበት ዘዴ ማግኘት መፈለግ ይኖርበታል።
መልካም። የግራና ቀኝ ሀሳቦች
አንድ አረፍተ ነገር ማስገባት።
እሺ።
ይኸውልህ እዚህ ያሉት የኤርትራ ወጣት ስደተኞች በጀመሩት እንቅስቃሴ አንድ ህዝብ ሁለት ሀገራት የሚሉትን መፈክር እዚህ አዲስ አበባ የጀመሩት እነሱ ናቸው። ኢሳያስ በሚያስገርም መንገድ እዚህ መጥቶ ይችን ደገማት። ከነሱ ይንጠቃት ወይም ተከስተ እንዳለው ድሮም የሚያምንበት ነገር ከሆነ በጣም ጥሩ ነው። ነገር ግን እኔ ከተከስተ የምንለየው እነዚህ ልዑላዊ የሆኑ ሀገራት መንግስታት ተስማምተው ሰላም ከተገኘ ወደ ኮንፌዴሬሽን ሊያመሩ ይችላሉ። ኮንፌዴሬሽን የላላ ህብረት፣ የላላ አንድነት ማለት ነው። ይህም የኤርትራ ልዑላዊነትና የኢትዮጵያ ልዑላዊነት በኩል ተከብሮ በሁለቱ ፈቃደኝነት በተለይም ደግሞ በሁለቱም አገራት ሬፈረንደም ተደርጎ የሁለቱም አገሮች ህዝቦች የሚፈልጉት መሆን ከተረጋገጠ በኋላ ለመጀመር ያህል በአምስት ዓመት የኮንፌዴሬሽን ስርዓት ሊጀመር ይችላል። በአንድ ወገን በኢትዮጵያ መንግስት በኩል ብቻ የሚፈጸም አይደለም። ይህ የኔ እምነት ነው።
መልካም። የሚያወያዩት ሀሳቦች ይቀጥላሉ። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ። ፕሮፌሰር ሹመት እርስዎን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። ቀደም ባሉት ነጥቦችም ላይ ባጫጭሩ አስተያየት ሊሰጡ ይችላሉ። ግን ዋናውን ቁልፍ ጥያቄ ገፋ አድርገን እንሂድ። ቀደም ብሎ በፕሮፌሰር ገብሩም በፕሮፌሰር ተከስተም በመጠኑ ተነክቷል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳደር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱልኝ ላድርግ። ፕሬዝዳንት ኢሳያስ መረጃዎች እንደምመለከተው ከ70 አመት በላይ እድሜ ሆኗቸዋል። የ72 አመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው ያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን ኤርትራ ውስጥ ነጻ የመገናኛ ብዙሃን የለም፣ ምርጫ የለም፣ አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርዓት የለም፣ የተዳከመ ምጣኔ ሀብት ይዞታ አለ። በኢትዮጵያ ውስጥ ሁሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በአገራቸው በውስጥ ለውጥ እንዲመጣ የሚያደርጓቸው እንቅስቃሴዎች ምን አይነት ተጽዕኖ ሊያመጡ ይችላሉ? በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችን ሳያጠነክርም ወይ? ሁኔታዎች በአገር ውስጥስ አይቀይርም ወይ? ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሽመት።
እሺ፣ አንደኛ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲመሩት ያስፈልጋል። አሁን ትልቁ በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያታምም መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው። ያለፈውን ለመርሳት አይ ቲንክ በተሻለ መንገድ ዝግጁ ናቸው እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህ ይመቻል የሚል ነው። እርግጥ የፕሬዝደንት ኢሳያስ መንግስት አምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ። ህዝቡም ፍላጎቱን በአደባባይ ለመግለጽ ያለው ድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውም በዚህ በኩል ተስፋ ሲያዩ፣ በተለይ ደግሞ ቢፈልጉ እንኳን ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል። ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ኃይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራን በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ። የኤርትራ የፖለቲካ ምህዳር በዚያው አንጻር እየሰፋ ይሄዳል። ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረና የኤርትራን ህዝብም ተጠቃሚ እያደረገ ሲሄድ ምናልባት በኤርትራ መረጋጋትና በኤርትራ ፖለቲካ መስመር መስተካከል ፍላጎት ያላቸው ኃይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዚደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ እድሜ ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል። እንግዲህ ምናልባት ይህንን በይሆናል ልንመልሰው የምንችለው በፍላጎት ሳይሆን ገፍቶ በመጣ ጫና ምክንያት በፖለቲካ ዓለሙ ለመቆየት ሰርቫይቫል ማለት ነው የግድ የተወሰኑ ለውጦችን ማድረግ ይጠይቃል። የማይለወጡ ሰዎች አይቀጥሉም። ስለዚህ ያ ቀመር ምናልባት እንዲለወጡ ሁኔታውንም እንዲያስተካክሉ ያስገድዳቸው ይሆናል። ሁለተኛ፣ እኔ ምናልባት በኤርትራ በኩል ለመለወጥ ያለውን ፍላጎት የበለጠ ያበረታተዋል የምለው እጅግ በጣም አደጋ ናቸው ብለው በኢትዮጵያና በኤርትራ መካከል ለተደረገው የተበላሸ ግንኙነትን ኃላፊ ናቸው ብለው ይገምቷቸው የነበሩ የቀድሞ የህወሓት አመራሮች አሁን ድሮ የነበራቸው ስልጣን የለም። ህወሓት በትግራይ ላይ ያለው ጫና በነበረበት ሊቀጥል አይችልም። እርግጠኛ ነኝ እስካሁን ድረስ እውነት የትግራይ ህዝብ ፍላጎት ሆኖ ሳይሆን ወደ ደም ጸላም ህዝቡ ሌላ አማራጭ የለው፣ በላዩ ላይ የተጫኑ ኃይሎች ናቸው፣ እነሱን ተሸክሞ እንዲቀጥል ተገዷል። ያ ሁኔታ ግን አሁን ከጫንቃው ላይ በመውረድ ላይ ነው ያለው። ምንም እንኳን ህወሓት እንደ ድርጅት ቢቀጥልም እነዚህ አይነት አመራሮች ሳይሆኑ ከታች ልክ ኦፒዲዮ እንደሆነው ብአዴን እንደሆነው የለውጥ ፍላጎት ያላቸው ወጣት ትግራውያን ወደ አመራሩ የሚወጡበት ታፍነው የነበሩትን የግድ ፈንቅለው እንደሚወጡ ተስፋ አደርጋለሁ በቅርብ ጊዜ።
ያ ታዲያ ለሰመረ ግንኙነት አስተዋጽኦ ያደርጋል ነው የምለው። እና ይህንን ለማጠቃለል ያህል በኤርትራ በኩል ከፍተኛ የሆነ የፖለቲካ ተግዳሮት አለ። ያ አፋኝ የሆነ ስርዓት የግድ ትንሽ መከፈት ይፈልጋል። ይህንን ከኢትዮጵያ ጋር ያለውን ግንኙነት እንዲሆን ለማሳካት ኢትዮጵያም ቢሆን ከአደጋው ወጥታለች ማለት አይደለም። ራይ ያለው አመራር ወደፊት እየወጣ ነው። ነገር ግን ሁኔታውን አስተማማኝ በሆነ መንገድ ለማዋቀር ጊዜ ይፈጃል። አሁን ፊታችን ላይ ያለውን ብሩህ ተስፋ እያየን ነው እንጂ ከኋላ ደግሞ የሚጎትቱ ብዙ ክስተቶች በቅርቡ እንደሚከሰቱ መቼም ሁላችንም ግምት ነው። አሁን እንግዲህ ይህ አመራር ያለበት ፈተና ይህንን በወቅቱ አስፈላጊውን ምላሽ እየሰጠ ይህን ደግሞ ዘላቂውን የፖለቲካ ዓላማ ወደ ዳር የማድረሱ ተግባር ላይ ነው። እና እንደ አሁኑ ጅማሮ አብረታች ነው። በኢትዮጵያ በኩል ያለውን መረጋጋትን መልካስ ይዞ እንዲሁም ከኤርትራ ጋር ያለውን ግንኙነት ወደ ተሻለ ዳር ያደርሰዋል የሚል ተስፋ ነው ያለኝ።
መልካም ፕሮፌሰር ሹመት። ፕሮፌሰር ተከስተ ወደ እርስዎ ልመለስ። ይህንን የቀደመ ጥያቄ በኢትዮጵያ በሚታዩት ሁኔታዎች የተነቃቁ የሚመስሉት ፕሬዚዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ ፈቃደኝነት ይኖራቸው የሚለውን ጥያቄ በግፊት ወይስ በፈቃደኝነት፣ እድል ወይስ ፈተና፣ አሁን ያሉት ሁኔታዎች ለፕሬዝዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው ይሆን ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ይላሉ?